ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሚያዝያ 17 2010 ዓ ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት አት ፖንቲፌክስ በተሰኘውና ከ42 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት እውነተኛ ክርስቲያን ያለምንም ፍርሃት ለሌሎች ራሱን የሚከፍት፣ የመኖሪያ ቤቱን ከሌሎች ጋር የሚጋራና የትብብር ሁኔታዎችን የሚያመቻች መሆን ይኖርበታል ማለታቸው ተገልጿል። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም እንደ አስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮ እንደሚያደርጉ ይታወቃል። በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናንና አገር ጎብኚዎች ባደረጉት የትምህርተ ክርስቶስ አስተምሮ እንደገለጹት ምስጢረ ጥምቀት ክፉ መንፈስን የማሸነፊያ መሳሪያ ነው ማለታቸውን በቅድሚያ እናስደምጣችኋለን። በመጨረሻም ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በመቶ 77 አንቀጾች የተዋቀረ እንደሆነም ቀደም ሲል መግለጻችን ይታወሳል። በዛሬው ለስርጭታችን በምዕራፍ 2 ላይ የሰፈረውን ሁለቱ ረቂቅ የቅድስና ጠላቶች በሚል አርዕስት የቀረበውን ማብራሪያ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ረቡዕ ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ወይም ደግሞ እንደ አስፈላጊነቱና እንዳየሩ ሁኔታ በቅዱስ ጴጥሮስ አደባባይ ለሚሰበሰቡ ምዕመናንና አገር ጎብኚዎች በተለያዩ አርዕስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዝህ መርሃ ግብር አንዱ አካል በሆነው በሚያዝያ 3 2010 ዓ ም ረፋዱ ላይ በሚስጥረ ጥምቀት ዙሪያ ላይ ባተኮረው የክፍል 1 የትምህርተ ክርስቶስ አስተምሮ ሚስጥረ ጥምቀት የክርስትና ሕይወት መሠረት ነው ማለታቸውን መግለጻችን ይታወሳል። ባለፈው ሳምንት ማለትም በሚያዝያ 10 2010 ዓ ም አሁንም በሚስጥረ ጥምቀት ዙሪያ ላይ ያደረጉት የክፍል 2 አስተምሮ ሚስጥረ ጥምቀት የክርስትና እምነት ምልክት ነው ማለታቸውን መዘገባችን የሚታወስ ሲሆን በዛሬው ዕለት ደግሞ አሁንም በሚስጥረ ጥምቀት ዙሪያ ባደረጉት ክፍል 3 የትምህርተ ክርስቶስ አስተምሮ ሚስጥረ ጥምቀት ክፉ መንፈስን የማሸነፊያ መሳሪያ ነው ማለታቸው ተገልጿል። በዕለቱ የተነበበው የመጽሐፍ ቅዱስ ክፍል ማጣትን አውቃለሁ ማግኘትንም አውቃለሁ በጠግበም ሆነ ብራብም ባገኝም ሆነ ባጣ በማንኛውም ሆነ በየተኛውም ሁኔታ ያለኝ ይበቃኛል የማለትን ምስጢር ተምሬአለሁ ኃይልን በሚሰጠኝ በርሱ ሁሉን እችላለሁ የሚለው እንደሆነም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በሚስጥረ ጥምቀት ዙሪያ አድርገውት የነበረውን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Continuiamo la nostra riflessione sul battesimo, sempre alla luce della parola di Dio.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በእግዚአብሔር ቃል ላይ ተመስርተን በሚስጥረ ጥምቀት ዙሪያ የጀመርነውን አስተንትኖ ዛሬም እንቀጥላለን። ለንዑስ ክርስቲያን ብርሃን የሚሆነውና እምነታቸውን የሚያነሳሳው ቅዱስ ወንጌል ነው። ከጥምቀት ተለይቶ የማይታየውን የእምነት ምላሽ እንዲሰጡ ያስችላቸዋል። ወደ እምነት ሕይወት የሚደረግ ምስጢራዊ አገባብ በመሆኑ በእርግጥ ጥምቀት በልዩ ሁኔታ የእምነት ምስጢር ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ቁጥር 1236 ላይ እንደተጠቀሰው እምነት በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ለሆነውና የዓለም ብርሃን ትንሣኤና ሕይወት ለሆነው ጌታ ኢየሱስ ራሳችንን ማስረከብ ማለት ነው። ንዑስ ክርስቲያን የሕይወት ውሃ የተጠማችውን የሳምራዊቷን ሴት ተመክሮ በመቀበል ዐይነ ስውር ሆኖ የተወለደውን ሰው ብርሃን ይመለከት ዘንድ ዐይኑን የከፈተውን አልዓዛርን ከመቃብር ውስጥ እንዲወጣ ያደረገውን ኢየሱስን እንዴት ማዳመጥ እንደሚገባቸው የእርሱን አስተምሮና የእርሱን ተግባር በሚገባ የተማሩ መሆን ይኖርባቸዋል። ቅዱስ ወንጌልን በእምነት የሚቀበሉ ሰዎች በክፉ መንፈስ ላይ የበላይነትን እንዲቀናጁ በማድረግ ጌታን በደስታና በአዲስ ሕይወት ማገልገልን እንዲማሩ ኃይል ይሰጣቸዋል። ምስጢረ ጥምቀት ወደሚሰጥበት ገንዳ የሚኬደው በባዶ እጃችን ሳይሆን ቤተ ክርስቲያን ውስጥ ባሉ ሰዎች ጸሎት በመታጀብ የቅዱሳንን ሊጣንያ በመድገም በጸሎት በመታጀብና ንዑስ ክርስቲያኖች የሚቀቡትን ቅባ ቅዱስ በመያዝ ነው። ይህም ከጥንት ጊዜ ጀምሮ ቤተ ክርስቲያን የምታደርገው ጸሎት የእግዚአብሔር ልጅ ለመሆን ዳግም ለመወለድ የሚዘጋጁ ሰዎች የቤተ ክርስቲያኗ ጸሎት ከክፉ ነገሮች ጋር የሚደረገውን ውጊያ እንዲያሸንፉ የሚረዳቸው በመልካም ጎዳና ላይ እንዲራመዱ አብሮአቸው የሚሆን ከኀጢአት ኃይል እንዲወጡና የመለኮታዊ መንግሥት ጸጋ ተካፋይ እንዲሆኑ ይረዳቸዋል። ከዚያም በኋላ ካህኑ ጎልማሳ የሆነውን ተጠማቂውን ንዑስ ክርስቲያን በዘይት ይቀባዋል። ይህም ማለት ከክርስቶስ ከሚለያዩ ነገሮች እንድንላቀቅና ከእርሱ ጋር የጠለቀ ግንኙነት እንዳይደረግ ከሚያግዱ ነገሮች ሁሉ ነፃ የሚያወጣ ጸሎት ነው። ለሕፃናትም ቢሆን ከአዳምና ከሄዋን ከወረሱት ኃጢያት እግዚአብሔር ነጻ እንዲያወጣቸውና የመንፈስ ቅዱስ ማደሪያዎች እንዲሆኑ ይባረካሉ። ቅዱስ ወንጌል እንደሚመሰክረው ኢየሱስ ራሱ የእግዚአብሔርን መንግሥት መምጣት ለማሳየት ተዋግቶ አጋንንትን አስወጣ። የማቴዎስ ወንጌል ምዕራፍ 12 ቁጥር 18 ላይ እንደተጠቀሰው በክፉ ኃይል ላይ የምንጎናጸፈው ድል ለእግዚአብሔር ጌትነት ነጻ የሆነ ሕይወት ዘመን ያስገኛል። ምስጢረ ጥምቀት አስማታዊ የሆነ ቀመር አይደለም፣ ነገር ግን ከክፉ መንፈስ ጋር እንድንዋጋ የሚረዳን የመንፈስ ቅዱስ ስጦታ ሲሆን በዚህ እግዚአብሔር አንደኛ ልጁን ወደ ዓለም የላከው የሰይጣንን ኃይል እንዲሰባብርና የሰው ልጆች ከነበሩበት ጨለማ ወጥተው ወደ እርሱ በዘላለማዊ ብርሃን ወደ ተሞላው መንግሥት እንደሚያመራን ማመን እንድንችል ያደርገናል። የክርስትና ሕይወት ከእግዚአብሔር ከእርሱ ፍቃድና ከእርሱ ጋር ከነበረን ኅብረት በመለያየት ዓለማዊ ወደ ሆኑና ወደሚያታልሉ ነገሮች እንድንመለስ የሚያባብሉንን ፈተናዎች እንደሚገጥሙን ከተመክሮ ወይም ከልምድ ለመረዳት ይቻላል። ከተደረገው ጸሎት በመቀጠል በንዑስ ክርስቲያን ዘይት ደረት የመቀባት ሥነ ሥርዓት ይደረጋል። ይህም የሚደረግበት ምክንያት ምስጢረ ጥምቀት ወደሚሰጥበት ገንዳ ከመቅረባችን በፊትና እንደገና ወደ አዲስ ሕይወት ከመመለሳቸው በፊት ሰይጣንንና ኀጢአትን ለመካድ ጥንካሬ እንዲያገኙ ያደርጋቸዋል። ዘይት በተፈጥሮ ይዘቱ ወደ ሰውነት ክፍሎች ውስጥ ዘልቆ መግባት በመቻሉ በጥንት ጊዜ የነበሩ ታጋዮች የጡንቻቸው ክፍል ቅርጽ ለማስያዝና ለጠላት እጃቸውን በቀላሉ ላለመስጠት ዘይት በሰውነታቸው ላይ ይረጩ ነበር። ይህንን ተምሳሌት በመጠቀም በጥንት ጊዜ የነበሩ ክርስቲያኖች በጳጳሳት የተባረከ ዘይት በመጠቀም ንዑስ ክርስቲያንን ይቀቡ ነበር። ይህም ማለት ደግሞ በዚህ የደህንነት ምልክት አዳኝ በሆነው በክርስቶስ ኃይል በመበረታታት ክፉ ነገሮች ጋር በመዋጋት ማሸነፍ የሚል ትርጉም አለው ማለት ነው። ከክፉ መንፈስ ጋር መታገል ከሚያታልሉን ክፉ ነገሮች ለማምለጥ በጣም አድካሚ የሆነ ትግል ከተደረገ በኋላ ድካማችንን ለማስታገስ እንፈልጋለን። ነገር ግን የክርስቲያን ሕይወት ሁልጊዜም ቢሆን በትግል የተሞላ መሆኑን የግድ ማወቅ ይኖርብናል። ብቻችንን እንዳልሆንን ማወቅ ይኖርብናል። የቤተ ክርስቲያን እናት የሆነችው በጥምቀት ዳግም የተወለዱ ልጆቿ በክፉ ኃይልና በአደገኛ ሁኔታ ውስጥ ገብተው እንዳይሸነፉ፣ ነገር ግን በክርስቶስ የፋሲካ ኃይል ድል እንዲያደርጉ ትጸልያለች። እኛም ቅዱስ ሐዋርያው ጳውሎስ የተናገረውን ቃል በእምነት በመቀበል በድጋሚ ከእርሱ ጋር በመሆን ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ ልንል ይገባል። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ ለተሰበሰቡ ምዕመናን በምስጢረ ጥምቀት ዙሪያ ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ክቡራንና ክቡራት አድማጮቻችን፣ ደስ ይበላችሁ ሐሴትም አድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በአምስት ምዕራፎችና በ177 አንቀጾች የተዋቀረ እንደሆነ መግለጻችን ይታወሳል። ቀደም ባሉ ዝግጅቶቻችን ይህንን ደስ ይበላችሁ ሐሴት ማድርጉ በሚል አርዕስት ርዕሰ ሊቃነ ጳጳሳት ፍራንቺስኮ የተጻፈው ሦስተኛው ሐዋርያዊ ቃለ ምዕዳን በምዕራፍ 1 ውስጥ የሚገኙትን ሐሳቦች አንስተን ጠቅለል ባለ ሁኔታ ወደናንተ ማድረሳችን የሚታወቅ ሲሆን ቅድስና እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ በማለት እግዚአብሔር ለሁላችን ያቀረበልን ጥሪ መሆኑን በመግለጽ ቅድስና ለተወሰኑ ሰዎች ብቻ የቀረበ ጥሪ ሳይሆን ሁሉንም የሰው ልጆች ያካተተ ጥሪ እንደሆነ የሚገልጽ ምዕራፍ እንደሆነ ቀደም ሲል መዘገባችን ይታወሳል። ስለዚህም ስለ ቅድስና ስናስብ ቅድስና ከኛ በጣም ርቆ የሚገኝ ነገር አድርገን ለገዳማውያን ለቄሳውስትና ለመሳሰሉ ብርቱና መንፈሳዊ ለሆኑ ምርጥ ሰዎች ብቻ የተሰጠ ወይም የተተወ አድርገን መቁጠር እንደሌለብን የሚመክር ምዕራፍ ሲሆን በአጠቃላይ ቅድስና ሁላችንንም የሚመለከትና በየቀኑ በመናደርጋቸው ትናንሽ በጎ ተግባራት የሚገለጽ መሆኑን በስፋት የሚያትት ምዕራፍ እንደሆነ ቀደም ሲል መግለጻችን ይታወሳል። በዛሬው በክፍል 9 ዝግጅታችን ደግሞ በምዕራፍ 2 ላይ ሁለቱ ረቂቅ የቅድስና ጠላቶች በሚል አርዕስት በትላንትናው ዕለት ስርጭታችን ጀምረነው ከነበረው ዝግጅት በመቀጠል ያለውን እናሰማችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ኖስቲሲዝም። ይህ አስተሳሰብ መዳን የሚገኘው እያንዳንዱ ሰው በውስጡ ራሱ በሳለው እግዚአብሔር ጋር በሚመሰርተው ግላዊና ውስጣዊ ግንኙነት ላይ ብቻ በተመሰረተ መልኩ ነው እንጂ ከወንድምና ከእህቶቻችን ጋር በሚደረገው ወይም ከተፈጥሮ ጋር በምንመሰርተው መልካም ግንኙነት ላይ በፍጹም የተመሰረተ አይደለም የሚለው ርዕዮተ ዓለም በጣም አሳሳቢ የሆነ በጣም አደገኛ የሆነ አስተሳሰብ ነው። ምክንያቱም አንድ ሰው ከፍ ያለ ዕውቀት ወይም የተለየ ተመክሮ ሲፈጥር እውነታውን ራይ ፍጹማዊ አድርጎ ስለሚመለከት ነው። ኖስቲሲዝም በተፈጥሮአዊ ባህሪ ውስጥ እግዚአብሔርን ምስጢራዊነት ሆነ ጸጋውን ወይም ሌላ ምስጢር የሆነ ነገርን ለማወቅ አይፈልግም የሚል አንቀጽ ይገኝበታል። በአጠቃላይ ሁሉንም ነገሮች ምክንያታዊ በሆነ መልኩ በእውቀት በተደገፈ መልኩ ሳይቀር መርምሮ መድረስ ይቻላል የሚል ዝንባሌ የተጎናጸፈ አስተሳሰብ ሲሆን ይህም በአሁኑ ዘመን ክርስቲያኖች እየገጠማቸው ያለ ከፍተኛ የሆነ ተግዳሮትና አደገኛ የሆነ አስተሳሰብ ነው። በዚህም አግባብ የእግዚአብሔርን ምስጢራዊነት የማይቀበል ጽንሰ ሐሳብ በመሆኑ የተነሳ ኖስቲሲዝም ተቀባይነት የሌለው ርዕዮተ ዓለም እንደሆነ የሚገልጽ አንቀጾችን ያካተተ ምዕራፍ ነው። ከጌታ የተቀበልነውን እውነት መረዳት ቀላል አይደለም። እንዲያውም ከጌታ የተቀበልናቸውን እውነታዎች መግለጽ ከባድ እንደሆነ በአንቀጽ 43 ላይ የተጠቀሰ ሲሆን ስለዚህ እኛ የእውነትን መንገድ የተረዳንበት አግባብ በመጠቀም ሁሉንም ምስጢራዊ የሆኑ ነገሮችን መረዳት እንችላለን ማለት እንዳልሆነ ምክንያታዊነት ወሰን እንዳለው የሚገልጽ አንቀጽ ተካቶበታል። በዚህ ረገድ በቤተ ክርስቲያን ውስጥ አንድ አንቀጸ እምነት የተመለከቱ ወይም ደግሞ የክርስቲያን ሕይወትን የተመለከቱ ሐሳቦች ሁሉም ሰው ወጥ በሆነ መልኩ ይረዳቸዋል ለማለት ያስቸግራል። ይህም የእግዚአብሔር ቃል ጥልቅ እንደሆነ ያሳያል። ስለዚህም የሃይማኖት ጉዳዮችን ሙሉ በሙሉ እውቀትን የመጠቀ አስተሳሰብንና ችሎታን ሳይቀር ተጠቅመን ሙሉ በሙሉ ለመረዳት እንችላለን ማለት ግን አደገኛና ተቀባይነት የሌለው አስተሳሰብ ሲሆን የዚህ አይነቱ አስተሳሰብ አደገኛና ረቂቅ የሆነ የቅድስና ጠላት መሆኑን የሚገልጹ አንቀጾች በስፋት የሚታዩበት ክፍል ነው። ሁለተኛው ረቂቅ የቅድስና ጠላት የሚባለው ደግሞ በእንግሊዘኛው ፕሌጃኒዝም በአማርኛው በግርድፉ ሲተረጎም እያንዳንዱ ሰው ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን ማዳን ይችላል። አሁን ባለው በዘመናዊ ዓለማችን ውስጥ በሰፊው እየተንጸባረቀ ያለ ርዕዮተ ዓለማዊ እና የተሳሳተ አመለካከት ነው። ቀደም ሲል ያየነው ኖስቲሲዝም የተሰኘው ርዕዮተ ዓለም ሁሉንም ነገር በእውቀት አማካይነት መድረስ ይቻላል፣ ምስጢራዊ የሆኑ ነገሮችን ሳይቀር በእውቀት አማካይነት መርምሮና ፈትሾ መድረስ ይቻላል የሚለው አደገኛና አንደኛውና ረቂቅ የቅድስና ጠላት ሲሆን ከዚህ በመቀጠል የሚገኘው ፕሌጃኒዝም የተሰኘው ሁለተኛው ረቂቅ የቅድስና ጠላት ደግሞ የሰው ልጅ ምንም አይነት መለኮታዊ ኃይል ሳይታከልበት ራሱን በራሱ ማዳን ይችላል በማለት የሰው ልጆችን ኃያልነት የሚያንጸባርቅ አደገኛ የሆነ ርዕዮተ ዓለም እንደሆነ በሰፊው የሚገልጹ አንቀጾች ይገኙበታል። ይህ አስተሳሰብ እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው የተገኘ ነው። ወደ ሮሜ ሰዎች ምዕራፍ 9 ቁጥር 6 ላይ ይህንንም ያደረገው እርሱ በቅድሚያ ስለወደደን ነው፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ በማለት እኛ ድነትን የምናገኘው በራሳችን ኃይል ሳይሆን በእግዚአብሔር ፍቅርና ጸጋ እንደሆነ በሰፊው በመግለጽ የሰው ልጆች ያለምንም መለኮታዊ ኃይል ጣልቃ ገብነት ራሳቸውን በራሳቸው ማዳን ይችላሉ የሚለውን ርዕዮተ ዓለማዊ አስተሳሰብ በሰፊው የሚቃወሙ አንቀጾች ይገኙበታል። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 1998 ላይ የዘላለማዊ ሕይወት ጥሪ የሚሰጠው በእግዚአብሔር ለጋስነት ብቻ ነው፣ በዚህም ምክንያት የገዛ ራሱን መግለጥና የገዛ ራሱን መስጠት የሚችል እርሱ ብቻ ነው በማለት አሁንም በድጋሜ የሰው ልጆች ምንም አይነት መለኮታዊ ኃይል ሳይታከልበት ራሳቸውን በራሳቸው ማዳን ይችላሉ የሚለውን ርዕዮተ ዓለማዊ አስተሳሰብ በሰፊው የሚቃወሙ አንቀጾች ይገኙበታል። ምዕራፍ 2 በአጠቃላይ ድነት የሚገኘው በሰው ልጅ ዕውቀትና በሰው ልጅ ኃይል ሳይሆን በእግዚአብሔር ምሕረትና ፍቅር ብቻ የሚገኝ እንደሆነ በመግለጽ ሰፊ የሆነ ሐተታ የቀረበበት ምዕራፍ ነው። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ደስ ይበላችሁ ሐሴትም አድርጉ በሚል ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሚያዝያ 1 2010 ዓ.ም ለንባብ ያበቁት ሦስተኛው ቃለ ምዕዳናቸው በምዕራፍ 2 ላይ ሁለቱ ረቂቅ የቅድስና ጠላቶች በሚል ርዕስ የሰፈረውን የቃለ ምዕዳኑ ክፍል ነበር ያስደመጥናችሁ። አብራችሁን በመሆን ስለ ተከታተላችሁን እያመሰገንን በነገ ዕለት የዚህን ቃለ ምዕዳን ክፍል 10 እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ውለታ ውለታ ብዙ ነው ውለታ ትልቅ ነው። አለኝ የንጉሥ ጌታ
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።